የመጀመሪያ ቀጥሎ ዘካርያስ አለ። ከዛ ላይ ካለው ክፍል አብረን እናነብና እንጸልያለን። ግን እኔ ደግሞ ዛሬ በልቤ አንድ ነገር አለ። በልቤ ውስጥ ያለው አንድ መዝሙር አለኝ። መልእክት ብዙ ጊዜ እንዲህ አይነት መዝሙር ብዙ አይዘመርም እና በቅርብ ቀን አንድ ሲዲ አግኝቼ እሱን ስላገኘው እናንተም መጽሐፈ ዘካርያስን እያወጣችሁ እያላችሁ ይሄን መዝሙር መልእክት አለው፣ ጥሪ አለው። የጎሬ መዘምራን ናቸው የዘመሩት። ሁል ጊዜ እሱም ነገር ሳስብ ዛሬ ያለንበት ክርስቲያኖች በሙሉ ይህንን መዝሙር ደጋግመን ልንዘምረውና ራሳችንን ልናስታውስ የሚገባን ስለሚመስለኝ ይህንን ክፍል ይህን መዝሙር አንድ ያሰማችሁና ዘካርያስን እናነብና ከዛ እንጸልያለን። ስለዚህ እስቲ አንድ ይህንን መዝሙር ላሰማችሁ። ጌታ ድንቅ አምላክ ነው። Thank you. ገብቼ አረፍተ ነገር አነብና ወደ ኋላ መለስ ብዬ ከትንቢተ ሐጌ ደግሞ አንድ ክፍል ምዕራፍ አንድን አነብና እንጸልያለን። ዘካርያስ አራት ምዕራፍ አስር ላይ የጥቂቱን ነገር ቀን የናቀ ማን ነው? እነዚህ ሰባቱ ደስ ብሏቸው በዘሩባቤል እጅ ቱንቢውን የያዙ እነዚህ በምድር ሁሉ የሚዘዋወሩ የእግዚአብሔር ዓይኖች ናቸው ይላል። የምፈልገው ክፍል ግን የጥቂቱን ነገር የናቀ ማን ነው የሚለውን ነው። ሐጌ ምዕራፍ አንድ ቁጥር ሁለት ላይ የሰራዊት ጌታ እግዚአብሔር ይህ ሕዝብ ዘመኑ አልደረሰም፣ የእግዚአብሔር ቤት የሚሰራበት ዘመን አልደረሰም ይላል ብሎ ተናገረ። የእግዚአብሔርም ቃል በነቢዩ በሐጌ እጅ እንዲህ ሲል መጣ፣ በውኑ ይህ ቤት ፈርሶ ሳለ እናንተ ራሳችሁ በተሸለመው ቤቶቻቸው ለመኖር ጊዜው ነውን? አሁንም የሰራዊት ጌታ እግዚአብሔር እንደዚህ ይላል፣ ልባችሁን በመንገዳችሁ ላይ አድርጉ ይላል። እንጸልያለን። እግዚአብሔር አምላካችን እጅግ በጣም እናመሰግናለን። በዚች ምሽት እኔና ወገኖች ደግሞ በአንተ በታላቁ በአምላካችን ፊት እጃችንንም ልባችንንም በአንድነት ወደ አንተ እናነሳለን። እግዚአብሔር አምላካችን ሆይ ልትናገር የምትችል አንተ ነህ፣ ልታስተምር የምትችል አንተ ነህ፣ ልትመክር የምትችል አንተ ነህ፣ ልትገስጽ የምትችል አንተ እግዚአብሔር ኃያል አምላክ ነህ። ስምህ ለዘላለም የተባረከ ይሁን። እኔና ወገኖቼ በዚች ደቂቃ እንደ እግዚአብሔር እንደ አምላካችን ማን ነው በላይ የሚኖር በሰማይና በምድር የተዋረዱትን የሚያይ ተብሎ እንደ ተጻፈ ራሳችንን በፊት እናዋርዳለን፣ ዝቅ እናደርጋለን። ክብር የሚገባህ አንተ ብቻ ስለሆንክ፣ ገናና አምላክ አንተ ብቻ ስለሆንክ፣ አምልኮት የሚገባህ ስግደት የሚገባህ አንተ ብቻ ስለሆንክ እኛ በፊትህ እግዚአብሔር አምላካችን ሆይ እጅግ በጣም ዝቅ ያልን ስለሆን ራሳችንን በታላቁ ዙፋን ፊት በሺህ አላፋት መላእክት ታጅበን ባለ ወቅተ በአምላካችን ፊት ራሳችንን እግዚአብሔር ሆይ ወደን እና ፈቅደን ዝቅ እናደርጋለን። እግዚአብሔር ሆይ የሚያከብሩኝን አከብራለሁ፣ የሚንቁኝ እናቃሉ ብለሃል። እናከብርሃለን፣ እንወድሃለን። እግዚአብሔር አምላካችን ሆይ በእውነት ከድካማችን በስተቀር እናፈቅርሃለን። ጌታ ሆይ በዚች ደቂቃ እና በዚች ሰዓት ራሳችንን እንድታስተምረን፣ ንጹህ እንድታረገን፣ እንድታሳምረን፣ መዓዛችንን እንድትቀይር ባለንበት ሁኔታ ሳንደብቅ ላንተ እናቀርባለን። ጌታ ሆይ እንድትናገረን እንወዳለን፣ እንድታስተምረን እንወዳለን። ከሰው አንጠብቅ። እኔ ራሴ የምናገረው እንኳን እግዚአብሔር ሆይ የምናገረው ለራሴ ብዬ እንዳደምጠው በመለኮት ኃይልህ እንድትረዳኝ እግዚአብሔር ሆይ ራሴን ሳይቀር ለአንተ አሳልፌ እሰጣለሁ። ጌታ ሆይ ተናገረን፣ እኛም እንሰማለን። ለልባችን የሚቀር ነገር ተናገረን። እግዚአብሔር ሆይ የንግግር ኳሊቲያችንን አይደለም፣ ያወቅነውን ለማስተላለፍ አይደለም፣ ነገር ግን መለኮታዊ የሆነ ኃይልህ እንድንለማመድ ስለምንፈልግ ጌታ ሆይ ከአንተ የሆነ የከበረ ነገር እንጠብቃለን እና ስልጠን እንልሃለን፣ እጃችንን እንዘረጋለን በጌታ በኢየሱስ ስም። ጌታ ድንቅ አምላክ ነው። ባለፈው ሳምንት ጥቂት ተነጋግረን ነበር። ያየነው ክፍል አስቀድመን ዘመኑ ምን እንደሚመስል ከሁለተኛ ጢሞቴዎስ ምዕራፍ ሶስት አንስተን ስለ ፈረሱ ቤቶች፣ ስለ ፈረሱ ህንፃዎች፣ ስለ ፈረሱ ህይወቶች ተመልክተናል። ዛሬ ሁለቱን ነገሮች አያይዘን የምንመለከታቸው ክፍሎች አሉ። እነዚህ ሁለት ነገሮች ዘጸአት 25:40 እና ዕብራውያን 8:5 ሁለቱ አንድ ናቸው። እርግጠኛ ነኝ ወደ ሶስተኛው እና አራተኛው መልእክት ላይ እንኳን ስንደርስ በተራራ ላይ እንዳሳየው እንድትሰራ ተጠንቀቅ የሚለውን ያንኑ ቃል ዕብራውያን 8:5 ላይ በተራራው እንደተገለጠልህ ምሳሌ ሁሉን ታደርግ ዘንድ ተጠንቀቅ ብሎት ነበርና ይላል። ዕብራውያን 8:5 ላይ ሄደ ለምን እንዳሳየው አብረን ጠቅልለን እንድንመለከተውና ይሄንን ነገር ደግሞ ዛሬ ካለንበት ህይወት ጋር አገናኝተን ፕራክቲካል አፕሊኬሽኑ እንዴት ተግባራዊ እናደርጋለን የሚለው ነገር ላይ ፎከስ እንድናደርግ ነው የምፈልገው። አሁን ያለንበት ዘመን በሀጊ ዘመን ውስጥ የነበሩ እስራኤላውያን 520 ዓመተ ዓለም ገደማ ህዝቡ ከስደት ተመልሰው በኢየሩሳሌም መኖር ከጀመሩ በኋላ የእስራኤልን መቅደስ ለመስራት ይሞክሩና በመጨረሻ በአይምሯቸው ውስጥ አንድ ነገር ይመጣል። ያም የሚመጣው ነገር የቀድሞ የነበረውን የሰለሞንን መቅደስ ማሰብ ይጀምራል። ያ የተቧዋበውን መቅደስ በሰው አይን እጅግ በጣም ያማረ የመሰለውን መቅደስ፣ በ70 ዓመት በእሳት የነደደውን መቅደስ በአይምሯቸው መሳል ይጀምራል። በአይምሯቸው ሲያስቡት የሰለሞን መቅደስ በወርቅ የተለበጠ መቅደስ፣ ያማረ መቅደስ ነበር። አሁን ፈርሷል፣ በእሳት ተቃጥሏል። እነሱም ምርኮኞች ሆነው ቆይተው ነበር። አሁን እግዚአብሔር ዘመኑን አስቦ በዘመን ፍጻሜ መልሶ ወደ ኢየሩሳሌም ካመጣቸው በኋላ የገባላቸውን ተስፋ መልሼ አመጣችኋለሁ፣ እግዚአብሔር የወሰነው የ70 ዓመት ከተፈጸመ በኋላ ወደ ምድራችሁ አመጣችኋለሁ ያለው እግዚአብሔር የተናገረው ነገር ከመጣ በኋላ እነዚህ የእግዚአብሔር ሰዎች በመሪዎቻቸው አካባቢ አንድ ሀሳብ ይመጣል። ይህን መቅደስ መልሰን መስራት አለብን ይላሉ። ይህን መቅደስ ለመስራት ሲሞክሩ ያ የነበረው የፊተኛው መቅደስ የሚሰራበት ነገር አሁን የላቸው፣ አቅሙም የላቸው። እንዴት አድርገን ለእግዚአብሔር ትናንት እዚህ ቦታ ተሰርቶ የነበረውን አይነት ልንሰራ አንችልም። በዚህ የተነሳ ዘመኑ አሁን አይደለም። እግዚአብሔር አደመጣቸው። የሚያስገርመው ነገር ግን አንድ ነገር ደግሞ አብሮ ያደርጋል። ከ15 የታሪክ አዋቂዎች እንደሚናገሩት ከ15 እስከ 18 ዓመት ዝም ብለው ዘመኑ አልደረሰም እያሉ ያስተላልፋሉ። እግዚአብሔርን ቤት ለመስራት ጀምረዋል፣ አልጨረሱትም። ነገር ግን ከዚህ ጋር ግን የራሳቸውን ቤቶች ግን ይሰራል። ተመልከቱ፣ የእግዚአብሔርን ቤት አቁመዋል፣ ጀምረዋል፣ አልጨረሱትም። እንደሚፈልጉት አይደለም፣ እንደሚያስቡት አይደለም፣ እንደሚመኙት አይደለም። በዚህ የተነሳ እግዚአብሔር ነቢዩ ሐጌን ይልክና ማናገር ይጀምራል። ሐጌ ምዕራፍ 2 ላይ ይህ ህዝብ ዘመኑ አልደረሰም፣ የእግዚአብሔር ቤት የሚሰራበት ዘመን አልደረሰም ይላል። ነገር ግን ይላቸዋል እግዚአብሔር በነቢዩ በሐጌ እንዲህ መጥቶ በውኑ ይህ ቤት ፈርሶ ሳለ እናንተ ራሳችሁ በተሸለሙ ቤቶቻችሁ ለመኖር ጊዜው ነውን? አሁንም የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ልባችሁን ከመንገዳችሁ ላድርጉ። ብዙ ዘራችሁ፣ ጥቂት አገባችሁ፣ በላችሁ ነገር ግን አልጠገባችሁም፣ ጠጣችሁ ነገር ግን አልረካችሁም፣ ለበሳችሁ ነገር ግን አልሞቃችሁም። ደሞዝ የተቀበለ ሰው በቀዳዳ ከረጢት ያደርገው ዘንድ ደሞዝን ተቀበለ። የሰራዊት ጌታ እግዚአብሔር እንዲህ ይላል ይላችሁ መልሶ ልባችሁን በመንገዳችሁ ላይ አድርጉ ይልና ወደ ተራራ ውጡ፣ እንጨትን አምጡ፣ ቤቱን ስሩ፣ እኔም በሱ ደስ ይለኛል፣ እኔም እመሰግናለሁ ይላቸዋል እግዚአብሔር። ጉዳዩ ይላቸዋል እግዚአብሔር እናንተ ስለምታስቡት አይደለም፣ እናንተ ልትሰሩ ስለምትፈልጉት በወርቅ ስለሚለበጡ ቤቶች አይደለም። እግዚአብሔር ወደ ታች ወረድ ብላችሁ ብትመለከቱት ግድ የላችሁም፣ በእኔ መንገድ ስሩት፣ እኔ በማሳየው መንገድ ስሩት፣ እኔ የኋለኛውን ቤት በክብር ሞላዋለሁ ይላቸዋል። ሃሌሉያ! የሚነግራችሁ መቅደሱን ከመስራት እንደማይገታ ሲያዩ እጅግ ደስ ይላቸዋል ነው የሚላቸው። መሰራት ያለበት ነገር አለ። ለሙሴ የሚነግረው ለዚህ ነው። በተራራ ላይ እንዳሳየው እንድትሰራ ተጠንቀቅ። ወገኖች፣ አንድ ነገር ካላየን እንቸገራለን። ለምንድን ነው ይህንን መላልሰህ የምትነግረን ልትሉኝ ትችላላችሁ። በተራራ እንደተገለጠልህ ምሳሌ ታደርግ ዘንድ ምክንያቱም ሙሴ የመገናኛውን ድንኳን ሲሰራ በመሰለው መንገድ እንዲሰራ አልተፈቀደለትም። ይህን ልናውቅ ያስፈልጋል። እነዚህ ሰዎች በመሰላቸው መንገድ በወርቅ ካልተሰራ መቅደስ አይደለም ነው የሚሉት። ብዙ ፒላሮች ከሌሉት፣ እግዚአብሔር ግን ኦሪጂናል የሆነ የራሱ አዲስ ነገር ነበረው። የእኔ ቤት የሚሰራው እንደዚህ አይደለም አላቸው። በተለይ አዲስ ኪዳን ውስጥ ሲመጣ እኔ ካሁን በኋላ አላቸው እግዚአብሔር ሰው በሰራው አላምንም፣ እጄ በሰራው አላቸው እግዚአብሔር። ተመልከቱ፣ ዛሬ እንድናይ የሚያስፈልገው ነገር ይሄን ነው። ዛሬ ሰዎች በዓለም ዙሪያ ብትዞሩ ብዙ ብዙ እጅግ በጣም ውብ የሆኑ መቅደሶች አሉ። ዩሮፕን ዙሩ፣ በዓለም ዙሪያ ሄዱ፣ በአሜሪካ ሂዱ፣ በተለያዩ ዓለሞች ሂዱ፣ በምድራችን በኢትዮጵያ ሂዱ። እጅግ በጣም የተዋቡ ህንፃዎች አሉ። እግዚአብሔር አምላክ ግን የሚለው ሰው በሰራው ውስጥ እኔ ግን አልኖርም። ሕዝቅኤል ላይ በተለይ የሚናገረው ነገር ከባድ ነበር። ህዝቡ መቅደሱ ውስጥ ይጮሃል፣ እግዚአብሔር ግን መቅደሱ ውስጥ የለም። በቅርብ ቀን አንድ አገልጋይ ወደ ፊኒክስ መጥቶ ነበረ እና በዮሐንስ ራእይ ውስጥ ያሉትን ቤተ ክርስቲያኖች እየተናገረ አንደኛውን ቤተ ክርስቲያን እግዚአብሔር እንዲህ ይላታል አለ። በደጅ ቆሞ ያንኳኳል፣ በደጅ ቆሜ አንኳኳለሁ ይላል። ህዝቡ ውስጥ ግን መቅደሱ ውስጥ ይዘምራላል፣ ይጮሃላል፣ እልል ይላላል፣ አምልኮት ይሰጣላል። ኢየሱስ ግን ውጭ ነዋል፣ በራፍ ላይ ቆሟላል። ለማን እንደሚመለክም ለማን እንደሚዘመር ለማን እንደሚሰበክ አይታወቅም። ስርዓት ግን ይካሄዳል በውስጥ። ኢየሱስ የት ነው? ውጭ አለ። የሚያስደነግጥ ንግግር ነው ወገኖች። የመገናኛው ድንኳን በመካከላችሁ አድር ዘንድ ነው ያላችሁ። እንድትሰሩ የምፈልገው እኔ በምፈልገው መንገድ፣ እናንተ በመሰላችሁ መንገድ አይደለም፣ እናንተ በምትፈልጉት መንገድ አይደለም። እኔ የምፈልገው መቅደስ የሚሰራ እኔ በማሳያችሁ መንገድ ነው። እንዳሳየሁ እንድትሰራ ተጠንቀቅ። እንዳሳየሁሽ እንድትሰሪ ተጠንቀቂ። መብት የለን እኛ በፈለግነው መንገድ አይደለም። እግዚአብሔር እየተናገረ ያለው እኔ እጄ በሰራው መቅደስ ውስጥ ለምን ለራሱ የተለየ ህዝብ እግዚአብሔር ስለሚፈልግ። ዛሬ ስፒሪቹዋል ክራይሲስ አለ፣ መንፈሳዊ ኪሳራ። ለምን ሰው ሁሉ ራሱ በሚፈልገው መንገድ ነው እየሰራ ያለው። እግዚአብሔር ግን የሚፈልገው ወደ ኮረብታዎች ውጡ። ለምን ወደ ኮረብታ ይወጣሉ? እነዚህ ሰዎች እግዚአብሔር መገኘት ወዳለበት ግቡ። ታላቅ መገለጥ እዛ አለ። ከፍ ባለው ቦታ ከእግዚአብሔር የሚወጣ ነገር አለ። ከእግዚአብሔር በመገለጥ ተራራ የሚሰጥ የከበረ ነገር አለ። ወደ ተራራዎች ውጡ። እግዚአብሔር ወዳለበት ቦታ ሂዱ። ቆርጣችሁ እንጨት አምጡ። ቤተ መቅደሱን እንደገና አዲሳችሁ ስሩ። እኔ ደስ ብሎኝ እመሰገንበታለሁ፣ እኔ እከብርበታለሁ። ግን ይህን ሁሉ የምታደርጉት እኔ በሰራሁት በምፈልገው መንገድ ይላቸዋል እግዚአብሔር። እናንተ ባዘጋጃችሁት መንገድ አይደለም ነው የሚላቸው። ዛሬ ብዙ የሐሰት ትምህርቶች አሉ። ለጢሞቴዎስ ይህንን ነበር የሚነግረው። የሐሰት ትምህርት ፎልስ ቲችንግ፣ ትክክለኛ ያልሆነውን ማስተማር፣ በመሰለው መንገድ መስራት፣ ሰው በመሰለው መንገድ መተርጎም፣ አንደኛ ጢሞቴዎስ ምዕራፍ 1 እንደዚህ ይላል። ወደ መቄዶንያ ሲሄድ ምዕራፍ 1 ቁጥር 3 ላይ ወደ ካባዲሱ ትርጉም ነው ማነበው። ወደ መቄዶንያ ሲሄድ ሳለው አደራ እንዳልኩ በኤፌሶን ተቀመጥ። እዚያ ያሉ አንዳንድ ሰዎች ሐሰተኛ ትምህርት እንዳያስተምሩና ወደ ተረት መጨረሻ ወደ ሌለው ወደ ትውልዶች ቆጠራ እንዳይመለሱ እዘዛቸው። እነዚህ ነገሮች ክርክርን ያመጣሉ እንጂ በእምነት ለሚደረገው ለእግዚአብሔር ሥራ አይጠቅሙም። የዚህ ትእዛዝ ዓላማ ግን ከንጹሕ ልብ፣ ከመልካም ሕሊና፣ ከእውነተኛ እምነት የሚገኝ ፍቅር ነው። የዚህ ትእዛዝ ዓላማ ግን ከንጹሕ ልብ፣ ከመልካም ሕሊና፣ ከእውነተኛ እምነት የሚገኝ ፍቅር ነው። ይህንን ነው አንተ የምታስተምረው። አንዳንድ ሰዎች ከእነዚህ ነገሮች ተለይተው ወደ ከንቱ ክርክር ተመልሰዋል። ይህንን የሚያደርጉት የሙሴ ሕግ መምህራን ለመሆን ፈልገው ነው። ይሁን እንጂ የሚናገሩትን አያውቁም፣ ወይም እርግጠኞች ነን የሚሉበት ነገር አያስተውሉም። ሰው በሚገባ ከሰራበት ሕግ መልካም መሆኑን እናውቃለን። እንዲሁ ሕግ የተሰራው ለደጋግ ሰዎች እንዳልሆነ እናውቃለን። ሕግ የተሰራው ለአመፀኞችና ለወንጀለኞች፣ ለካህዲዎችና ለኃጢአተኞች፣ ቅድስና ለሌላቸውና መንፈሳዊ ነገርን ለሚነቁ፣ አባትና እናትን ለሚገሉና ለነፍሰ ገዳዮች፣ ለአመንዝሮች፣ ግብረ ስጋን ከወንዶች ጋር ለሚያደርጉ ወንዶች፣ ሰውን ለሚሸጡ ነጋዴዎች፣ በውሸተኞች በሐሰት ለሚምሉና የእውነተኛ ትምህርት ተቃራኒ የሆነውን ነገር ሁሉ ለሚያደርጉ ነው። ይህ እውነተኛ ትምህርት የሚገኘውም የተመሰገነውን የእግዚአብሔርን ክብር ከሚያበስረው ወንጌል ነው። ይህ ወንጌል ለእኔ በአደራ ተሰጠኝ ይላል። እውነት የሚገኘው ፍቅር ያለበት ነገር የሚገኘው ከወንጌል ብቻ ነው። አንተ ግን ከጠረት ነገር አንተ እግዚአብሔር ሰው ራቅ። ወገኖቼ እንዳሳየሁ በተራራ ላይ እንድትሰራ ተጠንቀቅ። አንድ ነገር ላሳያችሁ እናንተ እግዚአብሔር ሰዎች፣ ማርያም እና ዮሴፍ ሉቃስ ወንጌል ምዕራፍ 2 ቁጥር 41 ላይ የተሳሳቱትን ትምህርት ስህተት ይቅርታ እኔና እናንተ እንዳንሳሳት እንጠንቀቅ። ማርያምና ዮሴፍ ኢየሱስን ጥለው የሶስት ቀን መንገድ ብቻቸውን ተጓዙ። ወሬ እያወሩ ከህዝብ ጋር ታጅበው ኢየሱስን ጥለው ዛሬ ኢየሱስ የሌለበት ጉዞ እንዳንጓዝ ስብከት እየሰበክን መዝሙር እየዘመርን ኢየሱስን ፍለጋ ወደ ኋላ እንዳንመለስ፣ ጌታ የሌለበት መዝሙር፣ ጌታ የሌለበት ስብከት፣ ጌታ የሌለበት አምልኮ እግዚአብሔር ደስ የማይሰኝበት ስርዓት መፈጸም ይቻላል ለማለት ነው። ይህን ነገር እንድናስተውል ስለምፈልግ ነው። ቅድም ሰዎቹ እንዳደረጉት ግን ፕራክቲካል አፕሊኬሽኑ በተራራ ላይ እንዳሳየው እንድትሰራ ተጠንቀቅ የሚለው ወደዛ ስንሄድ አንድ ሴት እጅግ የምታስደንቀኝ ሴት ሉቃስ ወንጌል ምዕራፍ 7 ላይ ያለች ሴት አለች። የዚችን ሴት ታሪክ አላነበውም። የዚች ሴት ታሪክ ግን ብዙዎቻችሁ ታውቁታላችሁ፣ ቤታችሁም ልታነቡት ትችላላችሁ። ይቺ ሴት ጌታ ኢየሱስ ክርስቶስ በነበረበት ቤት ውስጥ መጥታ ስለተደረገላት ስለሆነው ነገር እግሩ ላይ የአልባስጥሮስ ሽቶ የሰበረች ሴት። ይቺ ሴት ከተደረገላት መልካም ነገር የተነሳ አገልግሎቷ ከፍቅር የተነሳ ከውለታ የተነሳ አገልግሎቷ ከፍቅር የተነሳ መጣ ክብሯን ጥላ መልካም መዓዛ ያለው ነገር ሰብራ ኢየሱስ እግር ላይ አፈሰሰችው። ሃሌሉያ። እኔና እናንተ አገልግሎታችን እንደዚህ መዓዛው ያማረ እንዲሆን ያስፈልጋል። ጠረኑ ቤቱን እንትን እንደሚቀይር መሆን አለበት። እርግጠኛ ነኝ የዚችን ሴት ታሪክ ጊዜ ባግኝቼ በነገርኳቸው እሷ የተቀመጠችበት ቦታ በሩን ከፍታ በገባችበት እለት ይታየኛል። በመንፈሴ እንዲሁ አየዋለሁ። የሃይማኖት አዋቂዎች ኖ ያሉ ይመስለኛል። ከፍታ ስትገባ ለምን ማንነቷን ያውቃሉዋ። ኃጢአተኛ መሆኗን ይረዳሉዋ። የሚመስላቸው እች ሴት እንደ ማን መሆኗን ቢያውቅ ኖሮ እኮ አሉት ጌታ ኢየሱስን። ሉቃስ ምዕራፍ 7ን ታሪኩን አምጥቁት። እሷ ስትገባ ቤቱ ጸጥ ያለ ይመስለኛል። ንግግር የጠፋ ይመስለኛል። ምን ይናገር ይሆን? እሷስ ምን ልታደርግ ነበር? እሷ ግን የዛን ቤት አትሞስፌር ቀየረችው። ሽቶውን ሰበረች፣ እግሩ ላይ አፈሰሰች። ቤቱ በሽቶ መዓዛ ተሞላ። እግዚአብሔር ይባርካት ይቺ ሴት። ለዘላለም ኢየሱስ ክርስቶስ ታሪክ በተነሳ ቁጥር የዚች ሴት ታሪክ ይነሳል። ሃሌሉያ። ከፍቅር የተነሳ ከተደረገላት ነገር የተነሳ ያደረገችው አገልግሎት በተራራ ላይ ያየችው ኢየሱስ ይሄንን ነው። ኢየሱስን በልቧ የተመለከተችው ይሄንን ነው። ታሪኳን የለወጠው ሰው ሲጠቋቆመባት የነበረውን ታሪኳን በቢታንያ የዚች ሴት ታሪክ ተለወጠ። የናርዶስ ሽቶ፣ የአልባስጥሮስ ብልቃት ኢየሱስ በተነሳ ቁጥር ይህች ሴት ትነሳለች። ከመሰጠት ተነስታ ያደረገችው አገልግሎት ጌታን ለማገልገል ወገኖች ያን ነገር ልንገራችሁ፣ ውሳኔ ይጠይቃል። እነግራችኋለሁ፣ ይቺ ሴት ወስና ነው የመጣችው። የአይሁድ ታላላቅ መምህራን በተቀመጡበት ሴቶች አይገቡም በእነሱ በባህል። ይቺ ሴት ግን ውሳኔ አድርጋ ገባች። ኢየሱስ ያለበት ቦታ እገባለሁ አለች። ዋጋ ቢያስከፍላትም ገባች። ፍቅር አገልግሎት ይሄን ነው የሚያደርገው። በተራራ ላይ እንዳሳየው እንድትሰራ ተጠንቀቅ። ያየችው ነገር አለ። ውለታ አይደለች፣ ልቧ አይቷል፣ መንፈሷ አይቷል። አንዳንድ ጊዜ እኔና እናንተ ልናየው የሚያስፈልገን ነገር አለ። ጌታ የሚፈልገው ነገር አለ። አንዳንድ ጊዜ ወገኖቼ እንድታስተውሉ እፈልጋለሁ። አንድ ቦታ ልውሰዳችሁ። ፕራክቲካል አፕሊኬሽን እንድንመለከት ስለምፈልግ ነው። መኃልየ መኃልይ ምዕራፍ 5:6 ላይ አንድ ነገር ላሳያችሁ። ሶንግ ኦፍ ሶንግስ ማለት ነው። መኃልየ መኃልይ ምዕራፍ 5 ከቁጥር 3 ጀምሬ ላንብብላችሁ። ቀሚሴን አወለቅኩ፣ እንዴት ለብሰዋለሁ? እግሬን ታጠብኩ፣ እንዴት አሳድፈዋለሁ? ውዴ እጁን በቀዳዳ አሰደደ፣ አንጀቴ ስለሱ ታወቀ። ለውዴ ከፍትለት ዘንድ ተነሳሁ፣ እጆቼ በደጁ በመወርወሪያ ላይ ከርቤን አፈሰሱ፣ ጣቶቼ ፈሳሹን ከርቤ አንጠባጠቡ። ለውዴ ከፈትኩለት፣ ውዴ ግን ፈቀቅ ብሎ አልፎ ነበር። ነፍሴ ከቃሉ የተነሳ ደነገጠች። ፈለግኩት አላገኘሁት፣ ጠራሁት አልመለሰልኝም። ተመልከቱ። ይችኛዋ ሴት ደግሞ ውዷ አልፎ ሄዷል፣ ውዴ ግን ፈቀቅ ብሎ አልፏል። እንዳ ውሳኔ ይሁን ወገኖች። ውሳኔያችን ሊዘገይ ይችላል። ቅድም ያሰማኋችሁ ጌታ ይመለሳል፣ ይመጣል። ኤኒ ሞመንት ሊመጣ ይችላል። ውሳኔያችን ዛሬ ይሁን። ይህ ውሳኔ የአይሁድ አስተማሪዎች ኢየሱስ ክርስቶስ ሲመጣ መቅደሶቻቸውን በስርዓት ሞልተውት እያሉ ኢየሱስ ክርስቶስ እናነሱ ተላለፉ። እኔና እናንተ በዚህ ዘመን እንዳንተላለፍ ጊዜያዊ ውሳኔ ማድረግ አለብን፣ ወቅታዊ ውሳኔ ማድረግ አለብን። ለምን? የሚሰሩ ቤቶች አሉ። ወደ ተራራ ውጡ፣ እንጨቶችን ቁረጡ። አዲሱ መቅደሱም የፈረሰ ነገር ብዙ አለ አለ እግዚአብሔር። እቺ ሴት በሰዓቱ አልመለሰችም። ለውዴ ከፈትኩለት አለች። ውዴ ግን ፈቀቅ ብሎ አልፎ ነበር። ነፍሴ ከቃሉ የተነሳ ደነገጠች። ፈለግኩት አላገኘሁትም። ለምን? ዘግይታለች። በሰዓቱ አልመለሰችለትም። ውዷ ያኔ ርቆ ሄዷል። እሷ እግሯን ታጥባ እንዴት አሳድፈዋለሁ እያለች ውዴ እጁን በቀዳዳ ሰደደ። አንጀቴ ስለ እሱ ታወቀ። ለውዴ ከፍትለት ዘንድ ተነሳው። እጆቼ በደጅ መወርወሪያ ላይ ከርቤን አፈሰሱ። ጣቴ ፈሳሹን ከርቤ አንጠባጠቡ። ለውዴ ከፈትኩለት፣ ውዴ ግን ፈቀቅ ብሎ አልፎ ነበረ። ሄዷል፣ ርቋል። ዘመኑ ሊያልፍ ይችላል ወገኖች። እግዚአብሔር ምላሽ እግዚአብሔር ከኔና ከእናንተ ይፈልጋል። ጌታን ለማገልገል ወቅታዊ ውሳኔን ይጠይቃል። ዛሬ የመዳን ቀን ዛሬ። ጌታን ለማታውቁ ካላችሁ የመዳን ቀን ዛሬ፣ ለዘመዶቻችሁ የመዳን ቀን ዛሬ፣ ለልጆቻችን የመዳን ቀን ዛሬ፣ ለጓደኞቻችን የመቃብ የመዳን ቀን ዛሬ፣ ለምናገለግላቸው የማገልገል ቀን ዛሬ። ነገ አይደለም ዛሬ። ከፍቅር የተነሳ ዛሬ ውዴ ርቆ እንዳይሄድ ዛሬ። ይህን ነው ሮጠን ሮጠን አንዳንድ ጊዜ ባዶነት ይሰማናል። ሁሉ ነገር ትግል ነው። ዛሬ አገልጋዮች አንዳንድ ቦታ ስመለከተው ተለምነው ነው የሚሰሩት። መንፈሳዊ ጉጉት የለም። ሰበብ ሞልቷል። ዛሬ አሜሪካ ከገባም በኋላ ሰበብ ሞልቷል። ብዙ ሰበብ አለ። እኔ እናንተ እስኪ ራሳችሁን ተመልከቱ። ለማገልገል አንዳንድ ጊዜ ኒው ላይፍ በቃ የሞቀ መንፈስ አንዳንዴ ሳይበት ደስ የሚለኝ ለዚህ ነው። በቃ ኢየሱስ ጌታ ነው። እንደዚህ የሞቀ ነገር ያስፈልገናል። በብዙዎቻችሁ ይህን ላይ ያስፈልገኛል። ብዙዎቻችሁን አያችኋለሁ፣ የሞቀ ህይወት አላችሁ። እንደነ ፍሩታ እየተነሳችሁ በቃ ክራራችሁን ስታነሱ ኢየሱስ ጌታ ነው እላለሁ። በእውነት ነው የምነግራችሁ። ብዙዎች አላችሁ እዚህ ውስጥ ባወቅኳችሁ እላለሁ። የምታደርጉት ነገር ሁሉ ውብ ነው። እግዚአብሔር ይባርካችሁ። እኔና እናንተ የሚጠበቅብን የከበረ ነገር ዛሬ አለ። ከጉጉት ከፍቅር የተነሳ ዛሬ ወስነን የምናደርገው ነገር ሸክም እየሆነበት አያስፈልግም። ምናልባት የሚያንቀላፉ ጓደኞች ቢኖሩባችሁ ተነሳሱ ወገኖች፣ አነሳሷቸው። ዘመኑ ሊያልፍ ነው። ጊዜው ልክ እያለፈ ነው። በጉጉት ልናገለግል ያስፈልጋል። ትግል አይሆንብን እንበላችሁ። እናነሳሳችሁ ወገኖች። የእግዚአብሔር ኃይል ያስፈልገናል። ለውጥ የሚያመጣ ኃይል። ተነሱ፣ ቤቱን ስሩ ይለናል እግዚአብሔር። ቤተ መቅደሱን እንደገና አድሳችሁት ስሩ። አዲስ የሚታደስ መቅደስ አለ። ሮሜን ይቅርታ፣ ሁለተኛ ጢሞቴዎስ 3 ላይ ያነበብነው ይሄንን ነው። የሚታደሱ ብዙ ነገሮች አሉ። በመጨረሻው ዘመን የሚሆኑት ነገሮች ሲገለጡ የፈረሱ ብዙ ነገሮች አሉ። ስለዚህ ፕራክቲካል አፕሊኬሽናችን ይሄ ነው። ስናገለግል ከፍቅር የተነሳ ስናገለግል ወደን ፈቅደን ውሳኔያችንን አዋጥን አዲሱን ወይ የምናስተናግድበት ነገር የለም። በተራራ ላይ እንዳሳየው እንድትሰራው ተጠንቀቅ። እግዚአብሔር እያሳየን ነው። ዛሬ የተገለጠው የእግዚአብሔር እውነት ይሄ ነው። እኔ አንዳንድ ጊዜ ለራሱ የለያችሁ ህዝቦች ናችሁ እናንተ የንጉሥ ካህናት፣ ቅዱስ ህዝብ፣ ለርስቱ የተለየ ወገን ናችሁ። አንዳንድ ጊዜ ራሳችሁን ጠይቃችሁ ታውቃላችሁ? አንዳንድ ሰዎች ይጠይቁናል፣ ያስቁን ነበረ። እግዚአብሔር እኮ አይጥ እኮ አድርጎ ሊፈጥረን ይችል ነበር አለ አንዱ ሰው። እውነት እኮ ነው፣ አይጥ እኮ ሆነን ልንፈጠር እንችል ነበር። እግዚአብሔር ግን በአምሳሉ መረጠን። ሀሌሉያ! እንደሱ አምሳል ፈጠረን፣ ውብ አድርጎ ሰራን። ኢየሱስ ጌታ ስሙ የተባረከ ይሁን። አንዳንድ ጊዜ የምንጠይቀውንም አናውቅ። በቃ እግዚአብሔር እንዲያደርግ ብለን አንደበቶቻችንን በማይሆን ንግግር እግዚአብሔር አይጥ አድርጎ አልፈጠረኝም፣ ከብት አድርጎ አልፈጠረኝም፣ በአምሳሉ ውብ አድርጎ ፈጥሮኛል። ኢየሱስ ጌታ ነው። ለእሱ የተለየው ላገለግለው የተለየው ሰው አድርጎ እግዚአብሔር ፈጥሮኛል። ይህንን እያስተዋል ነው ህዝብ ሊሰራ ይፈልጋል እግዚአብሔር። በተራራ ላይ ግን እንዳሳየው እንድትሰራ ተጠንቀቅ። ይህን የምታደርገው ደግሞ በመካከል ልኖር እፈልጋለሁ ነው የሚለው እግዚአብሔር። ስለዚህ ልናደርገው የሚገባንን ነገር እንድናስተውል ያስፈልጋል። ሮሜ 12 ላይ አብረን ሄደን እናነባለን። ሮሜ 12 ላይ እግዚአብሔር ልንሄድበት የሚፈልገው ክፍል አለ። እዛ ላይ ያንዳንዳችን መነሻ አድርገን ዛሬ የምንጀምረው የመጀመሪያው ነገሮቻችን ከሮሜ 12 የሚጀምሩት የእግዚአብሔር ፈቃድ እሱም ምዕራፍ 12 ቁጥር 2 የእግዚአብሔር ፈቃድ እሱም በጎና ደስ የሚያሰኝ ፍጹሙም የሆነውን ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። እግዚአብሔር አዲስ ኦሪጂናል ፕላን አለው። አዲስ መገለጥ አለው። የእግዚአብሔር ፈቃድ እሱም ደግሞ በጎ ነው፣ ደስ የሚያሰኝ ነው፣ ፍጹም የሆነ ነው። ይህንን ለማወቅ ግን በልባችሁ መታደስ ተለወጡ። ራሳችሁን ጠይቁ ወገኖች። ትክክለኛ ምላሽ እንስጥ። አፕሊኬሽናችን ይሄ ነው። ትክክለኛ ምላሽ ተለው ወጡ ይላል እግዚአብሔር። አስተሳሰባችን፣ በአመለካከታችን፣ በልባችን መታደስ እንለወጥ። ለምን ይህንን ዓለም አንምሰል? ዓለም እየታወቀ እኛ ከታወቀ፣ ዓለም እየተናወጠ እኛ ከተናወጠ፣ ዓለም ሽብር እያወራ እኔና እናንተ አብረን ሽብር ካወራ የወንጌል ምስራች ማን ይናገረው ወገኖች? ኢየሱስ ያድናል። አይዞ በወጀብና በአውሎ ነፋስ መካከል ኢየሱስ ጌታ መንገድ አለው ማለት ካልቻል፣ ሰው እየተራበ በራብ ዘመን እናንተ ትጠግባላችሁ ማለት ካልቻል፣ አጽናኑ ህዝቤን አጽናኑ የሚለውን ነገር መናገር ካልቻል፣ ይህንን ዓለም እየመሰልን ነው። እንዲህ ስል የሚያናውጥ ነገር አይመጣም ለማለት አይደለም። እኔና እናንተ ግን በጌታ ልንረጋጋ ያስፈልጋል። መለወጥ ማለት ይሄ ነው። በተራራ ላይ እንዳሳየው እንድትሰራ ተጠንቀቅ፣ ተጠንቀቅ። እግዚአብሔር የሚፈልገው ይህንን ነው። የእግዚአብሔርን ፈቃድ በጎና ደስ የሚያሰኝ ፍጹም የሆነው ነገር ምን እንደሆነ ፈትናችሁ ወቁት። ያም በልባችሁ መታደስና መለወጥ ነው። በመለወጥ መታደስ አለ። በመታደስ እግዚአብሔርን ደስ ማሰኘት ይቻላል። እግዚአብሔር ይባርካችሁ። አንድ ሌላ መዝሙር እንዲሁ ደግሞ አካፍላችኋለሁ። ጌታ ስሙ የተባረከ ይሁን። አደርጋለሁ።